The Voice of America.
በጎንደሩ የጥምቀት በዓል አከባበር ላይ ለምእመናን መቀመጫ ተብሎ የተሰራ ርብራብ ተደርምሶ የ12 ሰው ሕይወት ጠፍቷል። እስካሁን በደረሰን ዘገባ መሰረት ከመቶ በላይ ሰው መቁሰሉ ተዘግቧል። ጎንደርና ባህር ዳር ላይ የነበሩትን የአከባበር ስርዓቶች ያደጋውንም ሁኔታ አስቴር ምስጋናው እንደሚከተለው አጠናቅራለች።
ዛሬ በጎንደር ከተማ በተከበረው የጥምቀት በዓል ላይ ለምእመናን መቀመጫ ተብሎ የተዘጋጀ የእንጨት ርብራብ በመደርመሱ የሰው ሕይወት ማለፉንና ከመቶ በላይ የሚሆኑ ሰዎች ቀላልና ከባድ ጉዳት እንደደረሰባቸው ቆየት ብሎ የወጡ መረጃዎች አመልክተዋል። በበዓሉ አከባበር ስነ ስርዓት ላይ የተገኙትና መድረክ የመምራት ኃላፊነታቸውን ሲወጡ የነበሩት መምህር አስካል ካሳው በጊዜው የተመለከቱትን በስልክ አካፍለውኛል።
የተፈጠረው ችግር ተፈጠረ ነበር ላይ በብዛት የነበሩ ህዝቦች ነበሩ እና አሰራሩ የሚችለው ከሚችለው በላይ ከመጠን በላይ ይዞ ስለነበረ ሰው በፍቅር የሚከታተለው ባለ ጥምቀት ስለነበረ በዚህ ምክንያት ያው ሰው ያስገዝ ወደቀ፣ ሲወርድ ሰው ወደቀ። በዚህ ምክንያት አለመረጋጋት የተፈጠረበት ምክንያት በዚህ ነው።
የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ጉዳት ደርሶበታል? ምን ያህል ሰው ህይወቱ አልፏል?
ከ12 በህይወት አልፈዋል። ዘልማውን ሳላታዊ
ጉዳት የደረሰባቸው በስፍራው የነበሩት የዓይን እማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል።
መላከ ፀሐይ ቆሞስ አባ ገብረ ሚካኤል ሰራው ያው ከስራቸው ነበርኩኝ። ከወዲያውኑ እንደዚህም በቆጥ ነገር የተሰራ ነው። እናሱ አራርቀው ስለተከሉት የሰዎቹን ዶዝ መሸከም አልቻለም እና በብዛት ሲወጡበት ወደቀ። ፖለቲካ ከምንጋምን ጋር አይያያዝ።
በስፍራው ስለነበረው ሁኔታ ተጨማሪ መብራሪያ ለማግኘት ከጎንደር ከተማ ከንቲባና ከሆስፒታል መረጃዎችን ለማግኘት ያደረኩት ሙከራ አልተሳካም። የጎንደር ከተማ አስተዳደር የሰለነነት መምሪያ ኃላፊ ለአማራ ብዙሃን መገናኛ ድርጅት እንደገለጹት ከመቶ በላይ የሚሆኑ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ገልጸው የሞቱ ሰዎችን ቁጥር ግን ከመግለጽ ተቆጥበዋል። ያደጋውን መንስኤ ለማጣራት ተጨማሪ ምርመራ እየተደረገ እንደሆነ ግን የጠቆሙት ነገር የለም። አሳዛኙ ሁኔታ ጥላው ቢያጠላበትም አመታዊ የጥምቀት በዓል በርካታ ሰዎች በተገኙበት ነው ዛሬ በድምቀት የተከበረው። በኢትዮጵያ በከፍተኛ ድምቀት ከሚከበረው የአደባባይ በዓላት ውስጥ አንዱ ጥምቀት ነው። በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ ከመከበር ባለፈ የህዝቦችን ተከባብሮና ተቻችሎ የመኖር እሴት ማሳያና መተግበሪያም ነው። የጥምቀት በዓል በተለይ ዘንድሮ እየተከበረ ያለው ከኢትዮጵያ አልፎ የዓለም ቅርስ ሆኖ በተመዘገበ በሳምንታት ውስጥ ነው። የጥምቀት በዓል በአማራ ክልል በተለያዩ ከተሞች ዛሬ በደማቅ ስነ ስርዓት ተከብሯል። ለወትሮም ቢሆን የጥምቀት በዓል በድምቀት ከሚከበርባቸው የኢትዮጵያ ከተሞች ቀዳሚውን ስፍራ ትይዛለች ጎንደር። ድርጅት ዩኔስኮ በማይዳሰሱ ቅርሶች በዓለም ቅርስነት መመዝገቡ ደግሞ የዘንድሮውን በዓል የተለየ ድምቀት ሳይሰጠው አልቀረም። ትላንትና ዛሬ በጎንደር ከተማ የሆነው ይሄው ድምቀቱ የተንጸባረቀበት ነው። የ44ቱ ታቦታት መገኛ በሆነችውና በጥንታዊቷና ታሪካዊቷ የጎንደር ከተማ ቁጥሩ 2 ሚሊዮን የሚጠጋ የሀገር ውስጥና የውጭ ሀገር ሰዎች በበዓሉ መገኘታቸውን የበዓሉ አዘጋጆች ተናግረዋል። በበዓሉ ላይ ለመታደም እድል ሲያገኙ የመጀመሪያቸው መሆኑን ያወሱት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ጥምቀትን ለመሳሰሉ ቅርሶች ትኩረት ሊሰጥ ይገባል ብለዋል።
ኢትዮጵያዊ እሴቶቻችንን የምንጠብቃቸው ካላቸው ምጣኔ ሀብታዊ ፋይዳ በመነሳት ብቻ ሳይሆን ቅርሶቻችን የማንነታችን መገለጫዎች፣ በተለይም የሰላም፣ የፍቅር፣ የመደጋገፍና የመረዳዳት መሰረቶች በመሆናቸው ጭምር ነው። እነዚህ ቅርሶቻችን ከየትም ይምጡ የትም ይሁኑ የሁላችንም ኢትዮጵያውያን የጋራ ቅርሶቻችን ናቸው። ሁላችንም ባለቤቶች ነን። የአንድነታችን፣ የአብሮ መኖራችን፣ የሁሉ አቀፍነታችን፣ የብዙሃነታችን መገለጫ ነው ብዬ አምናለሁ። ኢትዮጵያም ቅርሶቿ ሲመዘገቡ ዩኔስኮ የሚያውቃቸው በኢትዮጵያ ቅርሶች ነው። የተከበራችሁ እንግዶች ክብራትና ክብራን፣ የጥምቀት በዓል በመላ ሀገራችን በእምነቱ ተከታዮች ዘንድ በድምቀት እንደሚከበር ይታወቃል። ሆኖም በጎንደር ያለው የአከባበር ስነ ስርዓት እጅግ የተለየ የደመቀ ስነ ስርዓት መሆኑን ለመጀመሪያ ጊዜ በቦታው በመገኘት ለመንገዘብ ችያለሁ። በጣም ያስደንቃል፣ በጣም ያኮራል። የኢትዮጵያ ሕዝብ በተለይም የጎንደር ሕዝብ ይህንን በዓል አክብሮ በማቆየት ላሳየውና ዩኔስኮ ድረስ እንዲደርስ ላደረገልን የራሱ አስተዋጽኦ ስላለው የተለየ ምስጋናዬን ለማቅረብ ወዳለሁ። በብዙ ቦታዎች ያሉ ቅርሶቻችንን ለትውልድ ያቆዩ ኢትዮጵያውያን በዚህ አጋጣሚ ለማመስገን ወዳለሁ።
ከ30 አመታት በኋላ ለመጀመሪያ ጊዜ በጎንደር ከተማ የሚከበረውን የጥምቀት በዓልን ለማክበር የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ መርቆሬዎስ በተወካያቸው አማካኝነት መልእክት አስተላልፈዋል።
በምናከብረው በዓለ ጥምቀት የፈጣሪን ቸርነት በማዘከር መንፈሳዊ አንድነታችንን በማጠንከር በኢትዮጵያውያን መካከል ፍቅር፣ አንድነት፣ ፍትህ እንዲኖር ወገንን መበደል፣ ተቋማትን ማቃጠል እንዲቀር ከትግስቱ በኋላ በሚመጣ ፍርድ እንዳንጎዳ ከትግስቱ በመማርና በጸሎት ለፈጣሪ ለበመንገር የቤተ ክርስቲያናችንን ታሪካዊ ልንና በሚመጥን ስነ ምግባርና ሃይማኖታዊ ስነ ስርዓት በዓለ ጥምቀትን ማክበር የሁላችን ኃላፊነት መሆኑን ማመንና መተግበር ተገቢ ነው።
በበዓሉ ለመታደም ከተገኙት ከ30,000 በላይ የውጭ ሀገር ጎብኚዎች መካከል የኤርትራ ልዑካን ቡድን ይገኙበታል። በኢትዮጵያ የኤርትራ አምባሳደር ሰመረ ርዕሶም ከ50 አመታት በኋላ በዓሉን መታደም መቻላቸውን ለክልሉ መገናኛ ብዙሃን በሰጡት አስተያየት ተናግረዋል።
ወደኋላ አንድ 50 አመት ልመለስ። ልክ 50 አመቱ አሁን ያኔ ቀዳማዊ ስላሴ ትምህርት ቤት ተብሎ የሚጠራው የጎንደር ሰከንደሪ መምህር ሆኜ ለአንድ አመት የሰራሁበት በመሆኑ እና ይህንን ትዝታ እንደገና ተመልሼ ሳየው የነበረኝ ቅርበት እንደገና ቅርበት እንዲጨምርልኝ ስለሚያስችለኝ በጣም ደስ አለኝ። የጥምቀት አክብሮት ግሩም የባህል የሃይማኖት የቆየውን ቅርስ እንደገና ምን ያህል ወደ ፊት እየገፋ መሆኑን ሊያሳየን ቻለ። ስለዚህ በሙሉ ትዝታ የሚያሳድር ሁኔታ ነበር። የጥላቻ ጊዜ ያስከተለው ክሳራ ተገምግሞ ከእንግዲህ ወዲያ ከፍቅር በቀር ሌላ የሚያወጣ መንገድ እንደሌለ በየበኩላችን የተረዳንበት ስለሆነ እኔ ወደፊት የሚታየኝ ተስፋ ነው።
በበዓሉ የታደሙት ቀደም ብዬ ከጠቀስኳቸው የክብር እንግዶች በተጨማሪ ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው፣ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ፣ የባህልና ቱሪዝም ሚኒስቴር ዶክተር ሂሩት ካሳው፣ የጋሞ አባቶች የተገኙ ሲሆን የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ትላንት በተከበረው የከተራ በዓል ተሳት በዚያው ዕለት ማምሻውን ወደ አዲስ አበባ ተመልሰዋል። በተመሳሳይ በባህር ዳር ከተማ የጥምቀት በዓል በድምቀት ተከብሯል። የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ለምእመናኑ ተከታዩን መልእክት ነበር ያስተላለፉት።
ዛሬ የሰው ልጅ ልዩ ልዩ ቋንቋ በመናገሩ መልኩ እንዳየሩ ጠባይ በመቀያየሩ ከብዙ ጎሳዎች፣ ከብዙ ነገዶች፣ ከብዙ ወላጆች፣ ከብዙ አባቶች፣ ከብዙ እናቶች የመጣ አስመስሎ ልዩነትን ፈጥሮ ልዩነትን ያወራ እንጂ መሰረቱ ግን የሰው ልጅ አንድ አባት፣ አንዲት እናት፣ አንድ አዳም፣ አንዲት ሔዋን ብቻ ናቸው። የመልካችን የቁመታችን መጥቆር፣ መቅላት፣ ማጠር፣ መርዘም ያየሩ ጠባይና የየአካባቢው የተፈጥሮ ሕግ ያመጣው እንጂ ከተለያየ ዘር የመጣን የተለያየ ዘር ያለን አይደለም። ዘር ቆጠራው ብዙ ከወረድን በኋላ ነው። ልዩነቱ ብዙ ከሄድን በኋላ ነው። እሱም የማይገባ ልዩ ነው።
በአከባበሩ ስነ ስርዓት ላይ ካገኘኋቸው የሃይማኖት አባቶች አንዱ የሆኑት አባትም ስሜታቸውን እንዲህ አካፍለውኛል።
ስሜ ሊቀ ሊቃውንት መኮንን መላክ እባላለሁ። ማገለግለው በባህር ዳር ሀገረ ስብከት የአራት ጉባኤ መምህር ሆኜ ነው ማገለግለው። ለባህር ዳር ግን ስንመለከተው ከሌላው ጊዜ ለየት የሚያደርጉ አንዳንድ ነገሮች ሁሉ ያሉበት በዓል ነው የነበረው እና ከትናንትናው ጀምሮ ልክ መጽሐፍ ቅዱስ በሚያዘው መሰረት አጅበን ወረድን ታቦታቶቻችንን። ይህም ያው ታሪኩን እያስታወስን ስብከተ ዮሐንስን ልክ እንደዚያን ጊዜ ሁሉ ታሪኩን እያስታወስን በጣም ብዙ ህዝብ ታቦቱን ይዞ ወርዶ አድሯል ማለት ነው። ዛሬ ማለዳም ያው በተለመደው መሰረት ጌታችን ኢየሱስ ክርስቶስ ሌሊት ላይ እኩለ ሌሊት ላይ ስለሆነ የተጠመቀው ሌሊቱ 10 ሰዓት ጀምሮ ጥምቀተ ባህሮቻችን ሲባረኩ ነው ያደሩት። ያው ቅዳሴው አልቆ ማለት ነው የቅዳሴው ሰዓት ከሌሊቱ 7 ሰዓት ጀምሮ አበቃ። 10 ሰዓት ላይ ጀምሮ ጥምቀቶቻችን ባህሮቻችንን ባርከናል ማለት ነው። አባይ ማዶም ነበርኩ እዚህኛውም ላይ ነበርኩኝ። ሁሉም ላይ እንግዲህ የአባይ ማዶ ደግሞ በተለየ ሁኔታ ውሃው ዳርቻ ላይ ስለነበረ ታሪኩን እንደነበር ነው ነን እንድናስታውስ የሚያደርግ ቦታ ነው የነበረው ማለት ነው። እና በአገራችን ያለውን ውሃ ፍጹም ዮርዳኖስን አድርገን የእኛ ዮርዳኖሳችን ዞሮ ዞሮ ኢየሱስ ክርስቶስ ነው። ዮርዳኖሳችን ክርስቶስ በዮርዳኖስ ተጠመቀ እያልን እሱን እያስታውስ በማለዳ ተጠምቀን መጥተናል ማለት ነው። አሁንም ያለ ነው ያው ታቦታቱን በመሸኘት ላይ ነው፣ ወደ አብያተ ክርስቲያናቱ በማስገባት ላይ ነው ያለ ነው።
የአማራ ክልል ፖሊስ ኮሚሽን ማምሻውን በሰጠው መግለጫ ጎንደርን ጨምሮ በክልሉ በተለያዩ ከተሞች የተከበረው የጥምቀት በዓል በተለይ ከጸጥታ አንጻር በሰላም መጠናቀቁን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ሰሞኑን ባወጣው መግለጫ በተለይ በጎንደር ከተማ የሽብር ጥቃት ለመፈጸም የተዘጋጁ ሁለት የጥፋት ቡድኖችን አላማቸውን ሳያሳኩ በቁጥጥር ስር መዋሉን ማስታወቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።